Paid for by Voice of Ethiopia. The views expressed do not necessarily reflect the views of this station, its management, or Beasley Media Group.
ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት ኢትዮጵያ ለዋላዊነት የህዝቧን አንድነት በማስተባረክ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል የሚያስተላልፍ ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። ናይስተልኝ አድማጮቻችን እንደምትሰንታችኋል። ዛሬ ቀኑ ሚያዝያ 22 ቀን 2014 ዓ.ም ሳምንታዊ ዝግጅታችንን ጀምረናል። እንተለመደው ዜና ሀተታ ዜና ሳይሆን ሀተታችንን ይዘንላችሁን ቀርባለን። ሳምንታዊን በተመለከተ ለክርስትና ሃይማኖት ተከታዮች ወገኖቻችን እንኳን ለዳግማይ ትንሳኤ በደህና ደረሳችሁ እንላለን። እንዲሁም ለእስልምና ሃይማኖት ተከታዮቻችን መልካም ራመዳን የራማዳ ጾም ነገ ሳይሆን ሰኞ ይፈታል ተብሏል። ከወዲሁ እንኳን አደረሳችሁ ለማለት እንፈልጋለን። ወደ ፕሮግራማችን ደግሞ ነው ይስማሃል አሸናፊ? አይ ይስማኛል። ያ እሺ
ኦኬ ይስማኛል።
ጥሩ እኔ ነኝ ያልተሰማኝ ማለት ነው።
እኔ በደንብ ይስማኛል።
በጣም አሁን በደንብ ተሰማኝ። ኦኬ አትንሽ እንትን ያደረኩኝ ስለሆነ እሺ። እንግዲህ የሀገራችን ሁኔታ በየጊዜው የከዚህባ ሳይመጣም ይያልንላለን። ግን በየጊዜው የሚመጡት ነገሮች ግን ካለፈው የበለጡ ካለፈው የሚዘገነኑ ሁኔታን የታየን ያለውና ወዴት ይሄድን ይላልን የሚለው ነገር አልጠይቅም። ምክንያቱም መልስ ያለው ሰው ያለም ያመስለኝም ከሰሞኑን ትላንትናና ዛሬ የሚዘዋወር አንድ ቪዲዮ አለ። የ17 አመት ልጅ ወጣት የኢትዮጵያ መከላከያ ሰራዊት ባለበት አካባቢ እየተደበደበ እየተወገረ ያለበትና በድንጋይ የሚወግሩት ወጣት ልጆች ሴቶች እንደሆኑና ቪዲዮ የሚያነሱትም ሴቶች እንደሆኑ ያሳያል። እነዚህ ሴቶቹ ልጆቹ ጥፋተኞች ናቸው ወይንም ናቸው እነሱት ማድረግ አልነበረባቸው ወደሚሉ አይደለም ይድም ፈልገው እኔ የቱን ይhall ወጣቶቻችንን የነገውን ትውልድ በምን አይነት ዘዴ እየቀረጹና የወደፊቷን ኢትዮጵያን እያፈረሱብን እንደሆነ ትላልቆቹ የመንግስት ባለስልጣናት እንዲሁም የመከላከያ ሰራዊት ያደረጋ ያለውን ነገር ለአድማጮች ለመካፈል ነው። ዘግናኝ ነው። ማየት አልቻልኩኝም። ያው በተቀሉ ግን ስመለከተው የሰው ልጅ በህይወት ማቃጠል የተለመደ ነገር ሆኗል። እንደውም አንድ በኋላ ማን ምገልጽልህና ምን እንደም ትላንትና ያየሁት ነገር ስላለ የበፊት የሆነ ነገሮችን እናነሳለን። ለማንኛቸውም ይሄንን ቪዲዮ ስትመለከተና ስታይ አውድ አመድ ነው። እኔ በአውድ አመድ ምንም ላለመናገር ፈልጌ ነበር። ባለፈው ሳምንትም መናገርም ፈልጎን ነገር ያልተናገርኩት ነገር አለ። አሁን ግን ነገሩ አውድ አመትን የሚያከብር ሰው ክብር ካልሰጠው እኔ ለዛ ሰው ሆኜ የምከራከርበት ምክንያት የለኝም። ህይወት እየጠፋ ነው፣ አገር እየፈረሰ ነው። ፈርሷል፣ በነገራችን ላይ ፈርሷል። ግን የባሰ አታምጣ እንዳንል የባሰ እየመጣ ነው ያለው እና ምንድን ነው የምትለው? አጠር አድርገህ እሷን እንበልና ወደ ዋናው ፕሮግራማችን እንገባለን።
እንግዲህ ባለፈው በእሳት ተቃጥሎ የሞቱ ሰዎች ያየን ጊዜ የተናገርኩት ነገር አለ። በቃ ጥሩ ሰዎች አልነበርንም። ዝም ብለን ስለ ራሳችንም የተሳሳተ ነገር ነበር። ጥሩ ባህል፣ ጥሩ በጥሩ ስነ ምግባር ያደገ መከባበርን የሚያውቅ ዘግናኝ ነገሮችን እንስሳም ላይ ሲደርሱ የማይወድ አይነት ሰዎች አይደለም፣ ክፉዎች ነው። እና በጣም ድሮ ልጆኝ የጀምረኝ እኛ ኢትዮጵያውያን ተከባብረን ተዋደን ወንድማማችነት በሙሉ በቃ እውነት ይመስለኝ የነበረው ከውስጤ ጠፍቷል። ክፉዎች ነን ብዬ ራሴንም ጭምር እንድታዘብ ነው ያደረገኝ። እና ያልከውን ቪዲዮ ማየት ከባድ ነው። በተለይ አንድ ቦታ ጋር ዝም ብዬ ድምፁን ነበር የምሰማው ፊቴን አዙሬ፣ ከዛ አጠፋሁት። አትግደለው አትግደለው፣ ይሰቃይ እንዲሰቃይ አድርገው ትግደለው ሲሉ፣ እንግዲህ ጋን ጠመንጃ የያዘ ሰው ነው በአንዴ ማሳረፍ ይችላል፣ መወገድ ያለበት ሰው ነው ብለው ካመኑ ግን መግደል አልነበረ የሚፈልጉት፣ ማሰቃየትና ስቃዩን ማየት ይፈልጉ ነበር። ይሄንን መስማት በራሱ እኔ እንደዚህ ሲባል ሰምቼ አላውቅም። ሲባል ሰምቼ እንደው ምናልባት ፊልምስ ላይ አይቼ ይሆን እኔ እንጃ፣ ጠራጠራለን። እንግዲህ ምናልባት ፊልም ላይ ምናምን ካልሆነ የለም። ከዚህ በላይ እንዴት ብዬ ልገልጸው አልችልም። ይቺን ነገር ሰምቻለሁ። ከዚህ በላይ ዘግናኝ ነገር የትም ሊኖር አይችልም። ሰውን ስቃዩን አብዛው ማለት እግዚአብሔርን የማይፈሩ ሞራልም የሌላቸው ሰዎች ደግሞ ወታደሮች ናቸው። ድሮ ችግር ሲገጥምህ ስትሸሽ የምትሸሸው ወደ ፖሊስ ስታገኝ ወደ ፖሊስ ትሄዳለህ፣ ወደ ወታደር ትሄዳለህ። ሰው ቢያባረርህ እንኳን ፖሊስ እና ወታደር ካየ፣ ምክንያቱም አዳኝ ነው የሚል ግምት ነው የነበረው። ቅርብ ጊዜ ድረስ የዛሬ 10 ዓመት ምናምን አስታውሳለሁኝ፣ በጣም ገርሞኝ ሳይ ነበር። ህፃን ልጅ ከኬጂ ወላጆቿ ሳይመጡ ወጣችና የምታውቀው መስሏት ጠፋባት። ፖሊሱን ስታይ ቀጥታ ፖሊሱ ጋር ሄዳ ቤቴ ጠፋብኝ ነው ያለችው። ትንሽ ልጅ ነች፣ የ4 ዓመት ልጅ። ገርሞኝ ነበር ያን ጊዜ። እና ለወደፊት እንደዚህ አይነት ዩኒፎርም የለበሰ ህግ ነው የሚባለው፣ ህግ አስከባሪን የምንወደው የምንቀርበው ሳይሆን የምንፈራው የምንሸሸው፣ ታሪኩም የቆሸሸ እሱም እንደ ሊታዘር ተደርጎ እንደሚታደስ ምን እንጃ። ለወደፊትም እንደ ሀገር ሰራዊታችን እንዴት ነው ስሙስ የሚታደሰው የሚለው የሚያስጨንቀኛል። ግን ህግ አስከባሪ ሳይሆን የሚፈራ አውሬ ጭራቅ የሆነበት ነገር ነው ያለው። ፍርስርስ ነው ያለው ሁሉ ነገሩ። በቃ ይሄ ያትለውም እኮ ፍርስርስ ነው።
በጣም መፍረስ ብቻ ሳይሆን አጋዦቹ ደግሞ የመንግስት ባለስልጣናትም ጨምረው ሲሆኑና የመንግስት አካላትም አብረው ሲሆኑበት ነው የሚያሳዝነው እና የሚያስፈራው። የነገት ኢትዮጵያ እያለን የምንላት ነገሮች በሙሉ እኔ እንደ ቂቤ እየቀለጡብኝ እየሟሙብኝ የመጣበት ጊዜ ሆኗል። እና ከጭካኔያችን ሌላው የጭካኔያችን ሌላ መገለጫው የሳምንቱ ደግሞ ትልቁ እንትን ከቀናት በፊት ጎንደር ላይ ተፈጸመ ነገር ነው። አንድ የታወቁ አባት የእሳቸው የቀብር ስነ ስርዓት ለማካሄድ በሚደረግበት ጊዜ ድንጋይ የሰው ልጅ ከሞተ በኋላ አፈር ድንጋይ ይደረግበታል፣ ያንን የኔን ድንጋይ ወስደህ አታደርግም በሚል ረብሻ የ16 ሰዎች ህይወት ተቀጥፏል። ያንን ተከትሎ እንግዲህ ከዛን ከ18 ዛሬ 22 ነው ያለፉትን 4 ቀን ቦታዎች ግዚያቶች እየጨመሩ በተክርስቲያናት እየተቃጠሉ ነው። ከዛ አልፎ ኩራጌ ውስጥ ስልጤ አካባቢ 7 በተክርስቲያናት ተቃጥሏል። 8ኛው ዛሬ ተቃጠለ ይመስለኛል። ነው መስጊዶች ተቆርጡበት አለ። የሰው ህይወት ያለፈ ነው ያለው። ከጎንደር ውስጥ ከሞት 16ቱ 5ቱ ክርስቲያኖች ናቸው። ይሄን ተመለከተና አንዳንድ ጊዜ መንግስት አንዱ ነው ብዬ የምልህ ነገር ምንድነው? ለውነት ለጥሩም ለበጎም ይሁን ለመጥፎ ባላቀውም የዲያስፖራ ባል አለ በየጊዜው ይደረገ ነበር። አሁን ምላቀቱ ጠፋ። ባለፈው 4 አመት ማላቀቱ ስለጠፋ አይታወቀኝ። ከዛ ፊት በየአመቱ ኦገስት ላይ ሁላችንም የምንሄድበት የዲያስፖራ ባል አለ። እዛ ላይ ክርስቲያን፣ እስላም፣ አማራ፣ ትግሬ ምናምን ማይ ሁሉም ኢትዮጵያዊ ተብሎ የሚሄድበት ነው። አሁን መንግስት ይሄ መንግስት ከመጣ በኋላ ግን ክርስቲያኑን ለብቻው እስልምናው ተከታዩን ለብቻው ያደረገ የመከፋፈል ዘዴም አሁን ሩቅ ሳንሄድ አሁን ለገና ክርስቲያን ዲያስፖራ አሁን ደግሞ ለእስልምና ሃይማኖት ተከታዮች ብሎ ደግሞ እየከፋፈሉ ያስቀመጡንም ነውና እነዚህን ስትመለከታቸው ሰዎች ወይንም ፖለቲከኞች ብቻ ሳይሆን በመንግስት የታቀደ እንዳለበት የሚያሳዩ ብዙ ነገሮች አሉ። በተክሳኖች ሊቀጠሉ ነው ሲባል እየተነገራቸውም ጥንቃቄ የማያደርጉ ባለስልጣናት ያሉበት አገር ይሆነን የመጣውና ወዴት ነው አሁን ከፖለቲካው ከጦርነቱ እንደገና ደግሞ አሁን ወደ ሌላ ነገር ለአዲስ ነገር በመጥቶብን ደግሞ በሃይማኖቶች እየተደፈሩ ያሉበት ሁኔታ ነውና ምንድነው የሆኑ ደግሞ ሲነገረኝ እንግዲህ በዚህኛው በኩል እኔ ተሰማኝ ነው የተናገርኩትና እስቲ አንተ ደግሞ እንዴት ነው ወዴት ይሄድን ነው ልህ መሄጃችን ምናቋላ አይመስልም ግን እንደውን ዝም ብለ የራስክን እስቲ ደግሞ እንዴት ነው የምትመለከተው?
እሺ ምን ይገርመኝ አሁን በጣም ይገርመኝ አሁን የጎንደሩ ነው ዘማ ሰው ወሃ ለምኖ አይከለከለም። እህም ቦታ ደግሞ ለአስከሬ ማጠቢያ ይባላል። ውሃ ለምን አይከለከልም? ከሁሉም በላይ ደግሞ ሰው ሲቀበር አፈር አልሰጥም አትልም፣ ድንጋይ አልሰጥም አትልም። ቤተ ክርስቲያን በወጓ እንደ አምልኮው እንደ ከዚህ በፊት ማብረን እንደነበር ነው። መቃብር ሙስሊሞች ሰው ቀብረው ከቤተ ክርስቲያኑ ውጪ ድንጋይ ቢያጡ እና ግቢያ ውስጥ ድንጋይ ቢኖር አትሰጥም እንዴ? ተጣለች። እንደዚህ ነው ወጉ።
አዎ
የእውነት ምናቀው ይሄ ቤተክርስቲያን አብሮ መስራት ምናምን እኮ ዝም ብሎ አልነበረም። በኋላ እንደ ድራሹ ጠፋ እንጂ የእውነት ነበረ። አየህ አብረው ሲኖሩ ቀብር አብሮ በሚኖሩበት መንደር ቀብር እድር አብሮ ነው ያለው እና ቀብር ሲወጣ አብሮ ነው የሚወጣው። ሙስሊሞች ቀብራቸው ቅርብ ካልሆነ ክርስቲያኑ ማስከሬን ተሸክሞ ሩቅ ይሄዳል። ሩቅ ለመሄድ ይገደዳል። አብሮ ነው የሚደክመው። ስለዚህ አይ ለምን ሁላችንም ነው እንደክማ አስከሬን ውስጥ ለምን ይንገላታል እዚሁ እንስራለት ተብሎ ሁሉም ነው አንድ ላይ የሚሰራው። የመስጊድ ሰርቶ መቃብር ነው የሚደረገው። የመቃብር ቦታ ከራሱ ከመንደሩ ይሰጣል። ቤተክርስቲያንም ሳይኖር አሁን እስላም ዶሚናንት የሆነበት ባሌ አርሲ ብትሄድ ደግሞ የክርስቲያኑ ቀብር ቤተክርስቲያኑ ሩቅ ከሆነ አይ ለዚሁ ቤተክርስቲያን ስሩ ቀብራችሁ ቆራቀል ማችንም ነው የምንቸገረው ብሎ አብሮ ይሰራል። አሁን ግን የት ጋር ደረስ? ስትቀብረው ላዩ ላይ የሚደረግ ድንጋይ ከኔ ልትወስድ ነው ብሎ ዘራፍ የሚልና ቦምብ የሚወረውር ደግሞ መጣ። እንትኑ ይኸው ምን አይነት ቁለት እንደሆነ ፍሪፎል እኮ ነው። ፍሪፎል ነው ዘጭ ነው ያለው በቃ እና ይሄ ነው አንድ የሚያስገርመው ነገር። ሌላ አንተ እንዳልከው ግጭቶች የሚነሱባቸው አካባቢዎች የሃይማኖት ይሁን የብሔር ይታወቃሉ። የታመቀ የተወጠረ ነገር ያለባቸው ቦታዎች ይታወቃሉ። ሰዎች ይናገራሉ። ግጭቶች ሊፈጠሩ ይችላሉ። በሽምግልናም በህግም በፖለቲካ ድርድርም ሊፈቱ ይችላሉ። ዝም ነው የሚሏቸው። ይፈነዳሉ በኋላ እና መንግስት ይፈልገዋል ወይ የሚለውን ጥያቄ እንድታደርግ ነው ያደርገው። ምንድነው ግጭቱን ይፈልገዋል ብለህ ነው የምትወስደው። እንግዲህ ብዙዎቹ ቀውስ እንትን ምንድን ነው የሚሉት? ቀውስ ምንጠማቄ ነው እያሉት ነው። ግጭት ጠማቂ እያሏቸው እያሉት ነው። እና እውነት ነው የሚመስለን የሚታወቁ ነገሮችን ነው ዝም የሚላቸው። እንግዲህ ለምን ይፈልጋቸዋል ነው ለምን ይፈልጋቸዋል ስትል፣ አንድ ትኩረት መንግስት ብዙ ችግሮች ነው ያሉበት እና በቀጥታ ትኩረት እሱ ጋር ከመሆኑ ይልቅ እርስ በርስ ላይ ታደርገዋለህ። አሁን ግን ያ እየሰመረለት አይመስለኝም። የዚህ ምክንያት አንተ ነህ ወደሚል ሄዷል። ግን የእርስ በርስ ግጭት ሲፈጠር መንግስት ላይ ከማተኮር ይልቅ ወደዚህኛው ትመጣለህ። ከዛ ገላጋይ አስታራቂ ሆኖ እኛ እርቅ ነው የሚያስፈልገን እና ምናምን ይልና የፍቅር የምናምን ሰባኪ ሆኖ አስታራቂ ሸምጋይ እንደ አዛኝ ሆኖ ብቅ ይልና እንደገና ትርፍ መሸመቻ ይሄ ነገር ፖስብል ነው ወደሚል እየተሄደ ነው። እና መንግስት ራሱ የሚፈጥራቸው ናቸው የሚለው ነገር ይመስላል። በዚህ ላይ የመከፋፈል ነገር አሁን አንተ ያልከው ድሮ ዳያስፖራ ይመጣል እስላም ክርስቲያን ምናምን ተብሎ እንትን አስታካ አይደለም የምታመጣው። ይህ እንትኑን መከፋፈሉን ያብሰዋል። ይሄ እነዚህ መከፋፈሎች መራራቅን ነው የሚያመጡት። አትተዋወቅም። እስላምና ክርስቲያን ልዩነቱ እኮ መቼ ነው ትዝ የሚለው? በዓል ሲሆን ነው በቃ ትዝ የሚለው።
አዎ፣ እሱም እንግዲህ
ትቀልዳለህ። የእነሱ በአዲስ አበባ ውስጥ ሙስሊሞች ትንሽ የሆኑበት ሰፈር፣ እኔ ያደግኩበት ሰፈር አሁን ብዙ ስለሆኑ የእነሱን በዓል ሲሆን ይደምቃል። ግን ወደዚህ ወደ አቧሪ አካባቢ ጓደኛ ነበረኝና የጾም ቀን ሆኖ እንቁጣጣሽ መስቀል ነው ምናምን ብቻ እሱ ቤት ሄጅ የዛሬ መስቀል የሙስሊም በዓል መሰላለኝ እነሱ ሰፈር ሙስሊም ብዙ ስለሌለ ስ በዚህ ደረጃ እንደዚህ ነው እንትናችን። እና በዓል ከበዓል ጋር አገናኝተን እንጂ ልዩነቱንም የማናቅ ነበር። አሁን ግን ልዩነቱ ላይ ኮንሽስ የምትሆን ልዩነት ላይ ልዩነትን የምታስበው ከሆነ ርቀቱ እየሰፋ ይመጣል። ወደ ወገን ትሄዳለህ። እነዚህ ደግሞ ትሪገር የሚጭሩ አቀጣጣይ ነገሮች ሲፈጠሩ የሚቀጣጠል ግጭት ይፈጥራል። እና ግጭት ጠማቂ የሚሉት ነገር አሁን ስታየው እውነት የመሰለ መጥቷል።
ግጭት ጠማቂ ብቻ ሳይሆን ግድየለሽነትም አሁን ከዚህ በፊት አሁን ትላንትና የጠቅላይ ሚኒስትሩ ተቾች ሲናገሩ ያወጡት የጠቅላይ ሚኒስትሩ ንግግር እያስታከኩ ብዙ የሚተቹት ነገር ነበረ። በተለይ አንደኛው ቤተክርስቲያን ትላንትና ተቃጥሏል፣ ነገም ይቃጠላል። መስጊድ ትላንትና ተቃጥሏል፣ አዎ፣ እና ነገም ይቃጠላል። ትላንትና ተቃጥሏልና ከዛሬ ጀምሮ አይቃጠልም እንዳይቃጠል እኔ እንደ መንግስት ሆኜ እሰራለሁ ያለበት ነገር የለም። ይሄ ነው ለእኔ አሁን ምልህ የሚገርመው ነገር። እንደዛ ብሎ ሲናገር የሚያጫወጩ ሰዎች ደግሞ ነበሩ። በጣም ከሚያሳፍረው አንዱ አዎ፣ የሚያጫወጩ አሉ፣ መሀል ላይ የሚያስጨበጭብም አለ። እዚህ አሜሪካን ሀገር አንዳንድ የሾው የሆኖቹን አላቅም የድሮዎቹ ላይ የሽልማት ዝግጅቶች ምናምን ሲደረጉ ከአዘጋጁ ጀርባ የማታየው ግን ከተመልካቹና ከተሳታፊው ፊት ለፊት ያለ ሰው ወረቀት ይዞ አጨብጭቡ የሚል አፏጩ የሚል ጩሁ የሚል ሰዎች እንደነበሩ ትምህርት ቤት እያለው እንግዲህ ይሄ አንደኛው የብሮድካስቲንግ እንትን ሲስተም እና እንዴት እንደሚሰራ የምንማርበት ነበር። እና ያ ነበረ። አሁን ከአንድም ሁለት ቪዲዮዎች ያየኋቸዋሉ ጠቅላይ ሚኒስትሩ ሲናገሩ ከጀርባ ሆኖ አጨብጭቦ የሚል አንደኛው እንዲሁም የደቡብ ሰው ይመስላል ጨብጭቦ እኮ እያለ እንደ ቀልድም እንትን እያደረገ ሰዎች የሚያጨበጩበትን ነገር አይቻሉኝ። እና ሰውየው እንትን ባደረገ ቁጥር እንትን የሚያደርግ ነገር አለ። እና አንድ ጊዜ አንድ ሰው ስልክ የደወለ መሰለኝ። ሄሎ ማን ልበል? ሄሎ።
አቤት። እኔ ነኝ።
እንኳን አደረሶት። እሺ፣ አጠር አድርጎልኝ።
አጠር አድርጌ ነው የምናገረው። እኔ በጣም በኢትዮጵያ አዝናለሁ፣ ሆነው ነገር አዝናለሁ። ነገር አንድ ቃል ማስመር ፈልገው አብይ አህመድ ቤተ ክርስቲያን ትናንት ይታጠል ነበረ ነገ ይቃጠላል፣ መስጊድ ትናንት ይቃጠል ነበር ነገ ይቃጠላል፣ በአንድ መቶ ሚሊዮን ህዝብ አንድ እብድ አይጠፋም ብሎ ማሰብ አይቻልም ያለው በአንድ መቶ ሚሊዮን ህዝብ አንድ እብድ ያለው አብይ አህመድ መሆኑን ይታወቅልኝ ይፈልጋል።
እሺ እሺ እሺ፣ በጣም አመሰግናለሁ። አንድ ጊዜ እሺ፣ ይሰማል? አለ አለ ሄሎ አለ አፋ በባል አልሰማህም በደንበኛ። እሺ አሁን ሳለ ኦኬ ቀጥል። አዎ ቀጥል። ኦኬ ቀጥል። እሺ ቀጥል ቀጥል ቀጥል። አሁን እንዴ አራሽ ቀጥል።
ሄሎ
አይሰማህም አሁን?
አሁን ተሰማኝ።
እሺ እሺ አዎ። አይ አንድ እንትን እንግዳ ነበረ እና እሱን ለማስተናገድ ገብተን ነው ነገር የተበላሸው። ኦኬ
you're on
እሺ
አድማጭ ነው የሰጠኝ።
አይ አይ በቃ ጨርሻለሁ ጨርሻለሁ ከርሶ ጋራ።
እሺ እሺ
ከርሶ ጋራ ጨርሻለሁ። እሺ ሄሎ አለ አሸናፊ አለ? ሄሎ አሸናፊ አይሰማህም? አሁን ይሰማሃል? ኦኬ ጥሩ ቀጥል። እሺ አዎ ችግር አለ አንዳንድ ጊዜ እዚህ እኔ ምንቱን አላደርገው አላቆምና ይከፋ ስልክ እየተከፈተ እየተዘጋ ነው። እንደውም ዛሬ ስልክ አልቀበልም በእንደዚህ አይነት የሚቀጥል ከሆነ። እሺ አሁንስ ቀጥል። ኖ አይ በመሀል ላይ አንድ አድማጭ ገብተው አሁን እኛ የተናገርነውን የቪዲዮውን ነገር ተመለከቱና ተመለከቱና ከንግግሩ ቀጥሎ ከመቶ ሚሊዮን ውስጥ አንድ እብድ አይጠፋም ብለዋል ጠቅላይ ሚኒስትሩና ከመቶ ሚሊዮን አንድ እብድ ያሉት ጠቅላይ ሚኒስትሩ ናቸው ብሎ የራሱን ኮመንት አድርጓል። አንድ ሰው እንዲህ እንደሚያውም አላውቅም። አዎ እና እንደዛ ስለሆነ እኔ ግን አንዳንድ ጊዜ አድማጮች የጠቅላይ ሚኒስትሩ ደጋፊ የሆናችሁ ሰዎች ብትደውሉልኝ ነው በጣም የምወደው። በጣም 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 የምፈልገው ነገር ቢኖር እናንተ ብትደውሉ ብዙ ነገር ልትለውጡ ትችላላችሁ። እናንተ ብትደውሉ ሀሳባችሁ ሊሰማ ይችላል። ጠቅላይ ሚኒስትሩ ትክክል አይደለም ያሉ ሰዎች አሉ። አሉ ብቻ ሳይሆን በየቀኑ ቁጥራቸው እየጨመረ ነው የመጣው። ግን አሁንም ጠቅላይ ሚኒስትሩ ያድነናል፣ መሳያችን ነው፣ ክርስቶሳችን ነው ብላችሁ የምትሉ ሰዎች ደውላችሁ ለምን ጠቅላይ ሚኒስትሩ ትክክል ናቸው የምትሉበትን ነገር ብትነግሩን ደግሞ በጣም ደስ ይላል። ምክንያቱም ብዙ ስህተቶች፣ ብዙ ችግሮች እየመጡብን ሀገራችን እየፈረሰች ነች ያለችው እና እሱን ነው እሱ ላይ ነው እንትን ያለ ነው እና እነዚህንን ንግግሮችን ስትሰማ ነው በጣም እንትን የሚያደርገው እያስቸገረ የመጣው ማለት እንዴት ነው። ጠቅላይ ሚኒስትሩ እንደዛ ሲናገሩ ሌሎች ባለስልጣናት በተለያየ መልኩ ምንም አይነት እርዳታም ስራም ለመስራት በማይፈልጉበት ጊዜ እርግጥም ትፈልገው እንዲሆን የሚፈልጉት ነገር ነው የሚለው ነገር አለ። ሌላ ሀገሪቱ ውስጥ ህዝቡ የሚፈልጋቸው ከኑሮ ውድነት አንስተ እስከ ቤት ኪራይ፣ የስራ አጥነት፣ በቃ ሁሉ ነገር የተመሳቀለበት መንግስት ማድረግ ያልቻለበት ጦርነት ጀምሮ መጨረስ ያልቻለው ጦርነት ጀምሮ ሰዎች ያለቁበት ጦርነት ጀምሮ ከሰባት ሚሊዮን ህዝብ በላይ የተፈናቀለበት ነው ያለው። እነዚህ ማስተካከል አይችልም። እነዚህ ጥያቄዎች የህዝብ ጥያቄዎች ናቸው። ቀደም ብለህ የተናገርከውን ነገር መልሼ ላመጣልህ ነው እና ለእንደዚህ አይነት ነገሮችም ሊሆን ይችላል በችግር ጠንሳሽነት ላይ ሆኖ ነገሮችን እያበዛው ለማለት ነው እና እስቲ በሱ ላይ እንዴት ነው አሁን ያለ ሁኔታ ነው ማለት ነው።
እንግዲህ አውሱ ሁሉም ቦታ ላይ ያለው ሰላም የለም፣ ወደ የት መሄድ ያስፈራል። ከዚህ ወሊሶ ለመሄድ እንደ ድሮ ወሊሶ ሄጄ ልምጣ አትልም። አስገዳጅ ነገር እንደ ወይ ለቅሶ ምናምን ካልሆነ ወይ ወላጆች እዛ ያሉ ሆኖ የግድ መሄድ ከሌለ ባትሄድም።
አዎ
በዚህ ደረጃ የሰላም ስጋት አለ። ኢኮኖሚው ባለፈው ወር ከምንኖረው ግማሹን ነው በዚህ ወር የምንኖረው። በጾም ሲያዝ 300 ብር ስጋ የገዛሁበት ስጋ ቤት ሲያዝ 300 ብር ገብቻለሁ። አሁን ተፈቶ 480 ብር ነው። የመንደር ትንሽ ስጋ ቤቶች አሉ።
አዎ አዎ
የሚገዙትም ከብት ትናንሽ ነው። ምን መጣ ነው ያልኩት? ጾም ሲይዝ 300 ብር ይገዛል እንዲፈታ ነው 380 ብር ነው ነው። አይ ባለፈው ካሁን በኋላ ስጋ በጾምም ቢያዝ አልገዛም ማለት ነው።
አዎ
ባለፈው ወር ምን ኖረው ዘንድሮ አልኖረው። ኑሮ እንዴት ነው ሲባል አሁን ከነገ ይሻላል ነው። እርግጠኛ ነን የዛሬው ከነገ ይሻላል። ነገ እየከፋ ነው የሚሄደው። እዚህ ውስጥ ነው ያለው። ስራ አጥነቱ ተስፋ ያለው አይደለም። ልጆች ከዩኒቨርሲቲ የተመረቁ ተስፋ ስራ እናገኛለን የሚል ተስፋ የላቸው። ድሮ በጉልበት ስራ በኮንስትራክሽን በምናምን የሚተዳደረው የኮንስትራክሽን ስራ አለ የሚባል አይደለም። አሁን ያለው የለም። በፊት ጉም አድርጎ ነበር ኮንስትራክሽን በተለይ አንድ ጊዜ የለም። አሁን ስራ አጥ ናቸው። የኮንስትራክሽን ስራውን ተከትለው ሽሮ ቡና እያፈሉ ደግሞ የሚያገኙ በጣም በርካታ ሴቶች አሉ። የለም እነሱ ወድቋል። ሰው በኑሮ ውድነቱ ላይ ያለ ገቢውም ጨምር ደግሞ ያጣል። የመንግስት ሰራተኛው ለሌላው ተቀጣሪ መግዛት አቃተኝ ነው። አብዛኛው ደግሞ ሌላ መግዛት አቃተኝም ሊያስብል የሚችለው ነገር በእጁ ላይ የለም። ወዴት ነው የምንሄደው? እነዚህ አይነት ቀውሶች ነው ያሉት። እነዚህ ቀውሶች የዳቦ ጥያቄ መንግስትን ጉሮሮውን ማነቁ አይቀርም። ስለዚህ በሌላ ነገር ጊዜ መደረግ አለበት። እርሱ ይባላል በሃይማኖት በብሔር በወሰን በማንነት ከዛ በኋላ ጠቅላይ ሚኒስትሩ የለም ግጭት ያለው በአእምሯች ውስጥ ነው ብለዋቸዋል ባለስልጣኖቹ። ባለስልጣኖቹም ግጭት አለ ብለው አያስቡ።
አዎ ባለፈው ጊዜ ስለ ህመምህ ስናወራ አሞኝ ነው አንድ ነገር ብለኸኝ የታመማችሁት ጭንቅላታችሁን አሞኛል ብላችሁ ስላላችሁ ብላችሁ ነው። አሁን ግጭት የለም ግጭቱ ጭንቅላታችሁ ነው ብሎ አንድ ጠቅላይ ሚኒስትር እየተናገረ ዜጎች ግን ከግራ ከቀኝ እየሞቱ ነው። ምን ለዚህ ነው የጭንቅላት ችግር አለ። ጭንቅላታቸውን አእምሯቸውን መመርመር አለባቸው የምለው እኔ። ጠቅላይ ሚኒስትሩ ምንም ምን ችግር የለኝም ሰው ናቸው ሰው ናቸው። ግን አዎ አዎ ጭንቅላታችሁ
ችግሩ በቃ እናንተ የለም ካላችሁ አንተ ስትሉስ ነው የሚኖረው የለም በሉት።
እና ሰው ሲሞትም አንተ ሞተ ስትለው ስላልከው ነው እንጂ አልሞተም ሰውየው ሌለ እኮ ነው።
ኃላፊነት ላይ ያሉ ሰዎች እርሱ እናንተ ደስ ይበላችሁ፣ ተደሰቱ፣ መርቁ፣ መናፈሻ ሂዱ፣ አጨብጭቡ። በቃ ይኸው ነው። ሱፋችሁን ቢሯችሁን አጽዱ፣ ከረባታችሁን ቂቅ አድርጋችሁ ልበሱ። ይኸው ነው። ወንጌል ይመስለኛል።
የእስልምና ሃይማኖት ተከታዮች ወገኖቻችን በደረሰው ሁኔታ በጣም የሚያሳዝን ነው። በበዓላችሁ ጊዜ ደግሞ መሆኑ ደግሞ በጣም የሚያሳፍር ነው። እንደ ኢትዮጵያዊ የሚያሳፍር ነው። እንደ ሰው ሰውነትን የሚያስጠላ ነው። እንደ ኢትዮጵያዊ ደግሞ ከሁሉም የባሰ የሚያሳፍር ነው። በዚህ የተነሳ በዓላችሁን አያጎድፍባችሁም። በዓላችሁን በሰላማዊ መንገድ ድሮ እንደምታደርጉት ትቀጥላላችሁ የሚል እምነትም ግምትም አለኝ ፍላጎትም አለኝ። በዛው መጠን ደግሞ ክርስቲያን ወገኖች ደግሞ እንደዚሁ ደግሞ የሞቱ አሉ፣ በየቦታ የሞቱ አሉ። አሁን ትላንትና አንድ ዩኒቨርሲቲ ተደብድቦ የሞተ ልጅ አለ ስልጤ አካባቢ። እና እነዚህ በሙሉ እንግዲህ የሚደገፈውና የሚመለከው ጠቅላይ ሚኒስትር በሚናገሩትና ማድረግ ሲገባቸው ባለማድረጋቸው ምክንያት ነው። ከስልጣን ሂዱ ብለን በምንልበትም ጊዜ ደግሞ እነዚህ ነገሮች እንደ ምክንያት ተጠቅመን ነውና እንግዲህ በህይወትን በተለያየ መልኩ ክርስትናውም እስልምናውም ሃይማኖት ተከታይ አይቶታል፣ ኖሮታል። ከአብይ በፊት ሁለቱም ሃይማኖቶች ነበሩ። በኢህአደግ ጊዜ ነበረ፣ ከዛ በፊትም ነበረ፣ በደረግም ከዛ በፊት ነበረ፣ ከንጉሱም በፊት ነበሩ እነዚህ ሃይማኖቶች። አብይ ሲመጣ አዎ የነበሩትን ሃይማኖቶች እንግዲህ ይህንን ህዝብና ይህንን እምነቶች እነዚህን ሁለት እምነቶች ነው ለማጋጨት ለማለያየት የሚሞክረው። ምክንያቱም የራሱን ስራ መስራት ያልቻለ ጠቅላይ ሚኒስትር ያልቻሉ ጠቅላይ ሚኒስትር ስላሉ ነው። ሌላ ምንም ነገር አይደለም። እና ሐዘናችሁ ሐዘናችን ነው። ይሄን ለማለት ነው መፈልገውና ከእንደዚህ አይነት ነገሮች ለመቆጠብ መሞከር አለብን። አክቲቪስቶች የምንላቸው በተደጋጋሚ በክርስትናውም የተናገሩ አሉ፣ በእስልምናውም ሆነ የተናገሩ አሉ፣ መቆጠብ አለባቸው። ተቀዳሚ ሙፍቲም የተናገሩት ትላንትና አለ፣ ትላንትና ከትላንትና የተናገሩት በጣም ውስጥ የሚገባ ነገር ነው ያለው። ፓትርያርኩም የተናገሩት አለ። እና እነዚህን የሃይማኖት አባቶች ተከትላችሁ እነሱን ለማጥፋት እነሱን ለመቀየር የሚደረጉ ሙከራዎች አሉ፣ በክርስትናውም በእስልምናውም። በነገራችን ላይ በሁለቱም በኩል አሉ። ምእመናን ጥንቃቄ ማድረግ መቻል አለባችሁ። አብይ ይሄዳል፣ ሌላ አብይ ይመጣል፣ ሌላ አብይም ይመጣል። ምክንያቱም መንግስት ይሄዳል፣ መንግስት ይመጣል። ህዝብና ሀገር ግን ነዋሪ ነው፣ ዘላለማዊ ነው። በሱኑ መታየት ያለበት አብይ ስለመጣ አዲስ ነገር መሆን መታየት እንደ አዲስ ነገር መታይቶ የክርስትናው ፈንጠዝያ የእስልምናው ፈንጠዝያ መቆም አለበት። በቃ መቆም አለበት። የነበረው ኑሯችን ከዛ ፊት ከሆነ ሰላም ነው። ጭቅጭቅም ቢኖርብንም እኮ አንገዳደልም። ጭቅጭቅም ቢኖርብን እኮ እርስ በርሳችን ተከባብረን ያለንበት የነበረውና ያንን ነገር ለመመለስ የምንሞክርበትን ነገር ሁላችሁም ለመሻት ሞክሩ። ሁላችንም ለመሻት እንሞክር። ሀገራችን እንድትጠብቅ ሀገራችን እንድትኖር ከፈለግን ያለው አማራጭ እሱ ነው። ጠቅላይ ሚኒስትር አያልቅበት ደግሞ አሁን የማያልቅበትን የማያልቅባቸውን ነገር ይዞ መጥተዋል። የኦርቶዶክስ ሃይማኖት ጳጳሳትን ፓትርያርኩን ጨምሮ ራት አብሬያችሁ ካልበላሁኝና ካላጠመኳችሁ የሚል ነው። ሌላ ምንም ነገር የለም። ሚኒስትሮችን ጠርቶ አዋቂ፣ መከላከያውን ጠርቶ የጦር አዋቂ፣ ምሁራንን ጠርቶ የትምህርት ቤት አዋቂ፣ የሁሉንም አዋቂ መሆን የፈለጉ ጠቅላይ ሚኒስትር ናቸው አሉትና እኔ ሃይማኖቴን ባይነኩብኝ እወዳለሁኝ። ኦርቶዶክስን ይልቀቁት፣ እስልምናውንም ይልቀቁት፣ ጠቅላይ ሚኒስትሩ ስራውን ይስሩ ነው ለማለት እንፈልገውና አሁን ትላንት የወጡ ዜናዎች አሉ። ጠቅላይ ማን ፓትርያርኩን ለማቅረብ እየፈለግኩኝ ርቀውኛል አለ። እንዲህ አንዳንድ ጊዜ አቡነ መርቆሬዎስ በሕይወት ነፍሳቸውን ይማራቸው በሕይወት በነበሩበት ጊዜ እሳቸውን ማስፈራሪያ አድርጎ ፓትርያርኩን ላለማናገር ፈቅዶ የተደበቀ መንግሥት እንደሆነ እንዴት ነው ይረሳል እንዴ? እናንተ ኦርቶዶክስ ሃይማኖት ተከታይ የሆናችሁ ሰዎች እንዴት ነው ዝም ብላችሁ የምትመለከቱት? እንዴት ነው እያያችሁ ያላችሁት? እናንተ ቄሶች፣ ቀሳውስት፣ አባቶች፣ የሃይማኖት አባቶች እዚህ ያላችሁ ሰላም ይሁን ብያላችሁ በየሳምንቱ የምትጸልዩ ይህን ነገር እኮ ይቁም፣ ጠቅላይ ሚኒስትሩ አርፎ ይቀመጡ ለማለት ለምንድን ነው የማትሞክሩት? ጠቅላይ ሚኒስትሩ ትልቅ አድርጋችሁ ያገዘባችሁትን ያህል ሃይማኖቱ እየተሸራሸረ ነው እና እናንተስ ምን እያላችሁ ነው? እናንተም አንድ ነገር ማድረግ ትችላላችሁ። በተለይ ውጭ ያለውና የውጭ ያለው አጨብጫቢው ምንም የምታደርገው ነገር የለም ወይ ሲደክመው ወይንም ተስፋ ቆርጧል። እኔ ለእኔ ጠቅላይ ሚኒስትር አብይ ደጋፊዎች በሙሉ ተስፋ ቆርጠዋል። ተስፋ ከመቁረጣቸው የተነሳ ነው አሁን የወር ድንበር እየሄዱ ያሉና አገሪቱን ለዚህ አደጋ እየጣሉት ያሉት። ለማንኛቸውም ወደ እንትናችን እንመለስና ፓትርያርኮችን 17 ጳጳሶችን ጠርቷል እና 17 ሲጠራ ቤተክርስቲያናችን የተቃጠሉ ናቸው። በነገራችን ላይ እስቲ ወደ ኋላ ልመልስና ይህ ሁሉ ነገር ለዚህ ሁሉ መከራ የበቃ ነው የሶማሌውን ክልል ሲያፈርስ ነው። ጠቅላይ ሚኒስትሩ ህገ ወጥ በሆነ መንገድ ሲያፈርሱ ያንን ተከትሎ ምንድን ነው የተደረገው? አሁን እየተደረገ ያለው 12 ቤተክርስቲያኖች እንዲቃጠሉ ነው የተደረገው። ምክንያት የተሰጠው የአብይ ኢሊ ደጋፊዎች ጉጁኑ ዩጉ የሚባሉ ሰዎች ናቸው ያቃጠሉት ነው የተባለው። አይደለም ግን አልነበረም። አሁን እየቆየ የሚመጡ ነገሮች ብዙ ነገሮች አሉ። አሁንም እየተደረገ ያለ አሁን አለና ፓትርያርኮቹን ጠርቶ ምን ሊሏቸው ነው ሲንገር እናንተ የምታውቀው ነገር ካለ።
እኔ እንግዲህ አላውቅም። አንድ ነገር ግን ይሰማኛል። እነዚህ ሰዎች የኦርቶዶክስ ቤተክርስቲያን ትልቅ ቤተክርስቲያን ነች በጣም የኢትዮጵያ ታሪክ ሲነሳ ኦርቶዶክስን ሳታነሳ አትቀርም። ከመለኮታዊ ትልቅነቷ በላይ ኢትዮጵያ የታሪክ፣ የቅርስ፣ የባህል እና የዚህ ሁሉ ማዕከል ነች። ክርስቲያን ኦርቶዶክስ ክርስቲያን ለሆነ ሰው ብቻ ሳይሆን ኢትዮጵያዊ ስለሆንክ ብቻ ክብር የምትሰጣት ቤተ ክርስቲያን ነች። እንደሱ ነው የሚሰማኝ። እኔ ለምሳሌ ብዙ አላውቅም ስለ ሃይማኖት። ዝም ብሎ እንደዚሁ የዋቄ ፈታ ወቀፈና እንትኑ ውስጤ ያደላል። ግን ለቤተ ክርስቲያኗ አውቀዋለሁኝ። ከኢትዮጵያ ታሪክ ጋር ያላት ትስስር ያለኝ አክብሮት ግን ወሰን የለውም ከልቤ ነው። እና እንግዲህ የዚህን ቤተ ክርስቲያን ከመንግስትም በላይ ነች። በመንግስት ትሸፈን እንደሆን እንጂ በመንግስት አትደምቅም። እኮ በቤተ ክርስቲያን ላይ አላውቅም። ኦፍኮርስ ቤተ ክርስቲያን ላይ ባንዲራ ሲያደርጉ ከድሮም ጀምሮ አሉድም። ሰንደቅ ዓላማ የመንግስት ነው። ቤተ ክርስቲያን እኮ ሰማያዊ ነች እና ያደበዝዝብኛል። ትልቅነቷን ሁሉ ያደበዝዝብኛል። አሁን ጠቅላይ ሚኒስትሩ ጳጳሳቱን ጠሩ ለእራት ሊጋብዙ። መቼም ግብዣ አንድ ነገር ነው። ምክንያቱ ምንድን ነው የሚለው እንደተጠበቀው ነው። ግን ከዛ በኋላ ለሶስት ቀናት የሚቆይ ስልጠና ሊሰጧቸው ነው የሚለውን ስዘማ ነው ቅድም ያልኩ የቤተ ክርስቲያኗ ትልቅነትና ግሬስ የተነካ ይመስል ነው። ምንድን ነው ያሰለጥኗቸው? እነዚህ ሰዎች መንፈሳዊ ሰዎች ናቸው። ስለ ዓለማዊ እውቀት፣ ስለ ቴክኖሎጂ፣ ስለ አይቲ እንጃ ጠቅላይ ሚኒስትሩ አውቀዋለሁ ብለው የሚያስቡትን ሁሉንም አውቃለሁ የሚሉት ምን ያህል እንደሚያውቁ አላውቅም እንጂ እሱን ነው የሚያስተምሯቸው ወይንስ እነዚህ ሰዎች በመንፈስም በጥናትም ያካበቱትን መለኮታዊ እውቀት ነው የሚሰጧቸው? የትኛውን ነው የሚሰጧቸው? ለዚህ ነው አየህ፣ በዛ ደረጃ ያሉ ሰዎች መንፈስም ነው ያለባቸው፣ በመንፈስም የተሞሉ ናቸው። በምድርም ላይ ትምህርቱን ተምረው የሚያውቁ ናቸው። ለእነሱ ስለ መጽሐፍ ቅዱስ ሊያስተምሯቸው እንዳይሆንና ይሄ ነው ነካብኝ። የቤተ ክርስቲያን ትልቅ ሰውዬው ደፋር ናቸው። ጠርተው ስለ መጽሐፍ ቅዱስ ሊያስተምሩ ይችላሉ።
ትክክል።
እነሱ ነው በጣም ደፋር ናቸው። ምክንያቱም ፓይለት ሰብስቦ ስለ በረራ ያላስተምር ከማለት የማይመለሱ ሰው ናቸው። ስታዩ ጀነራሎችን ሰብስቦ ጀነራል አይደሉም። ስለ ውጊያ ያስተምራሉ። ዲቴይል ነገር አርቲስቶችን ሰብስበው በሙያ ውስጥ የወጡትን ስለ አርት ሲያስተምሩ ነበር። እነዚህን ትላልቅ ጳጳሳት ሰብስበው ስለ ቤተ ክርስቲያን ስለ መለኮታዊ እውቀት ካልሰበኩ እንዳይሉ ፈርቻለሁኝ። እና እንግዲህ የሚያውቁት ደግሞ ይህንኑ የብልጽግና ወንጌል ስለሆነ የብልጽግና ወንጌልን ሊሰብኳቸው ነው ብዬ ነው። እና እንትኑ ከበደኝ። በቃ በፍጹም መሆን የሌለበት ነገር ነው። ሌላ ዝርዝር ነገር አለው።
እርግጥ ጠቅላይ ሚኒስትር
ራት ግብዣ ብዬ ብቻ አይደለም።
አዎ፣ አይ ራት ግብዣ እንኳን አይደለም። እንደ ቀልድ ነው። ለምን ራሳችን ማሸት የለብንም?
ፈለጉት ነው።
ያ
ከዛ ለምን ፈለጉት የሚል ደግሞ ይመጣል። ራት መጋበዙም ይሁን ከዛ በኋላ ሶስት ቀን ስልጠና መስጠት እንደ ካድሬዎቹ ሰብስቦ ለምን ፈለጉት ስል ጠቅላይ ሚኒስትሩ በተጨባጭ በሚሰራና በሚሆን ነገር ውስጥ የሚኖሩ መሪ አይደሉም። በፋንታሲ ውስጥ ነው ያሉት። ይሰራም አይሰራም የሚታይ ከመሰላቸው፣ የሚያብረቀርቅ ከመሰላቸው፣ የሚወራለት ከመሰላቸው ሌላ ሰው እንደሳቸው ሞኝ ነው የሚመስለው፣ ወይም እንደ ሁሉም ሰው እንደሳቸው ፋንታዚ ውስጥ ያለ ይመስላቸዋል መሰለኝ። ለሳቸው በቂ ነው። ስለዚህ ሰብስበው እነሱን እዛ አዳራሽ ውስጥ አንድ እንደው ከእራት ጋበዙ ተብሎ በመካከል እየተንጎራደዱ እየገለፈጡ ሲታይ እንደው ከኦርቶዶክስ ተዋህዶ ጋር እንደዚህ አይነት ከሀገሪቷ ትልቅ ሃይማኖት ጋር እንዲህ አክብሮት ያለው የሚል ኢምፕሬሽን የሚፈጥሩ ነው የሚመስላቸው። ሰው ምን ያህል ግንዛቤው እንደሰፋ ያውም እና ይህንን በሚዲያ በሶሻል ሚዲያም ለቆ ርካሽ ተወዳጅነት ማትረፍም የሚገኝ ይመስላቸዋል። ከዛ በኋላ እነሱን ሰብስበው ስለ መለኮታዊ እውቀት አስተምረው እንደው እኚህ ሰውዬ ከዚህ በኩል ምህንድስናውን በዚህ በኩል መለኮቱን የታደሉ እኮ እንዴት አይነት ናቸው ተብሎ የሚደነቁ ይመስላቸዋል። እና በዚህ ፋንታሲ ውስጥ መኖር ነው የሚፈልጉት። እና ይሄንን ነው ሊያተርፉ የሚችሉት ብዬ ነው ማስበው። እና ይሄን ለዚህ ነው ያደረጉት። ይሄ ደግሞ የሃይማኖት አባቶቹንም ክብር የቤተ ክርስቲያኗንም ክብር ይጎዳል።
አባቶቹ ይሄዳሉ ወይ? እኔ አሁን አይሄዱ ፓትርያርኩ አልሄድም ብለው እንዳሉና ግን መልእክት ተደጋጋሚ መልእክት እንደተ ካልሄዱ የሚከተለውን ነገር ማወቅ አለባቸው የሚል የማስፈራሪያ መልእክት ሁሉ እንደተላከ በተለያየ ቦታ ሲዘገብ ሰምቻለሁ። ትላንትና ስካቨለሪቱ መስከለጁም ሁሉ ሲመለክ ሲከታተል ነበር የቆየሁትና ይሄ ነገር አለና ምናልባት ከዚህ በፊት በተክሳነስ ሲቃጠሉ ይቅርታል ጠይቀን ብለው ያሉት ድፍረት የተሞላበት ንግግር ነበር። አባቶችን አለማክበር በተክሳኒቱን አለማክበር ግን ለይስሙላ ባንድ ወቅት እንትን ያደረጉት አለ ደሞ ታስታውስ እንደሆነ የ4 ኪሎ ያለ መንታ ህንጻዎችን ሲሰጡ ለምን ሰጡ ብዬ ጠይቄ ነበር። ከአቶ ለምን ምንድነው ለምን ሰጡ? ይሄ በፍርድ ቤት የተያዘ ጉዳይ ብድግ አርገው ወረቀታቸውን ተራገው ከዛሬ ጀምሮ ለበተክን ተሰጥቷል ብለው ሲወስኑ ለምን ወሰኑ የሚል ጥርጣሬ ውስጥና ትክክል አይደለም ብየም ተናግራለሁ። በወቅቱ ነው ምልክ ምክንያቱም ተከትሎት ሊመጣ የሚችል ነገሮች አሉ ሊኖር ይችላሉ የሚል ጥርጣሬ ስለነበረኝ ነው። የራሴ ጥርጣሬ ምናልባት ልሳሳት ይችላል ግን አሁንም ቢሆን በእንደዛ ነገር ያስፈራሩ ያሉ ይመስለኛልና በተክሲያናት አባተ ክርስቲያናት ብዙ አብይ ከመጡ በኋላ የቦታና ንብረት ያጡበት ጊዜ በዛ ነው ያሁን ጊዜ። ለማንኛቸውም ግን ፓትሪያርኩ ሄዳሉ ከሄዱስ ይወደፊት ኢትዮጵያ ኦርቶዶክስ ሃይማኖት እምነትና ምእመናኑ አባቶች ምን አይነት ግንኙነት ይኖራቸዋል የሚል ትላለ እሱን አጠራ አድርገበልና ወደ ሌላው እንሄዳለን።
እንግዲህ አሁን ይሄዳሉ አይሄዱም አንደኛ ምእመኑም እንዴት ነው የሚያቸው የሚለው ነው። በሌላ በኩል ደግሞ መንግስት ነው ብዙ የሚያስከትለው መዘዝ አለ። በዚህ ላይ የተወሰኑቱ ተመሳሳይ ከጠቅላይ ሚኒስትሩ ጋር ተመሳሳይ ነገር ያላቸው እዛ ሄዶ መታየቱን እንደው ከመንግስት ጋር ወደዛ ወደዚህ ማለሱ ክብርና ሞገስ የሚጨምር የሚመስላቸውም ሊኖሩ ይችላሉ። እንግዲህ የተጠሩትም ሁሉም አይደሉም እኮ አባታቱ በጣም ብዙ ናቸው።
17-75 ናቸው የተጠሩት 17 ናቸው 75 ናቸው።
አዎ እንግዲህ ተመርጠው ነው እነዚህ የተመረጡት። ድሮውንም ምናልባት ጥሪ ሲደረግ እነከሌ ጠሩ ብለው ከወሰኑት ውስጥ እዛው የቤተ መንግስት ባለሟሎች ሊሆኑ ስለሚችሉ ሊሄዱ ይችላሉ። የእነሱ መሄድ ደግሞ ምናልባት ጳጳሱ ላይ የሚያሳድረው ጫና ሊኖር ይችላል። የተወሰነ ጳጳሳት ይሄዳሉ ብዬ ነው የምገምተው። ከእቅዱም ጀርባ ያሉ ስላሉ ከእቅዱም ጀርባ ያሉት ይሄዳሉ። እንግዲህ አንዴ ከአንድ ነገር ውስጥ እኮ አንዴ ገብተህ ከገባህ በኋላ
መውጣቱ
የበሰበሰ ዝናብ አይፈራም ነውና እዛው ውስጥ የተንቦራጨቁ መንቦራጨቁ የከተታቸው ያስገኛላቸው ቶቶስ መኖር ስለሚፈልጉ የተወሰኑ ሊኖሩ ይችላሉ። ለቤተ ክርስቲያኗ ግን አደገኛ ነው።
እሺ
ለቤተ ክርስቲያኗ አንድነት
በጣም
አደጋ የሚያመጣ ነገር ነው። ቢተውት እንደው
አይ
እግዚአብሔርም ልቦና ሰጥቷቸው ቤተ ክርስቲያኗን እስልምናውንም ሃይማኖት ቢተውት ሰውየው በቃ ይኑሩ በራሳቸው መንገድ ለሀገር ይጸልዩ ህዝቡን የጠፋውን ስነ ምግባር ይመልሱ እዛ ላይ ይሱ ከፖለቲካ ጋር ተጋብተው ለመገዳደል ቡራኬ የሚሰጡ አያድርጓቸው ይተዋቸው እና ይጸልዩ ይህን የገባንበትን የስነ ምግባር መላሸቅ ምናልባት ለወደፊት በታሪክ በሙሉ ዓለም ላይ ሁሉ መማሪያ እንድንሆን የሚያደርገን ነገር ውስጥ ያውጡን ለራሳቸው ብቻቸውን ይተዋቸው ነው።
እሺ እንግዲህ እሱን ካልን በኋላ ወደሚቀጥለው ከሜዳችን ፊት አጠር አድርጌ ትንሽ የመሐመድ አወልን ትንሽ እንስማ ለእስልምና ሃይማኖት ወንድሞቻችን እንትን ክብርና እንትን መልካም በዓል መልካም አውደ ዓመት እንዲደረስ።
خير شيء
አድማጮች የምታደምጡት ኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ለእስልምና ሃይማኖት ተከታዮቻችን ወገኖቻችን በሙሉ እንኳን የረመዳን በዓል በደህና አደረሳችሁና ጾማችሁ በዓላችሁ የተባረከ እንዲሆን እንመኛላችኋለን። ኮዲዮ ኢዳል ፈጥር አው ኢዳል ፈጥር ኦኬ አው አንደን ግዜ
ረመዳን
ወሩ ነው ኦኬ ኢዳል ፈጥር እሺ እሺ ታርም ያለው ኢዳል ፈጥር እሺ ሁልጊዜ ሳሳት አለኝ እሺ ወደ ትግራይ ክልል እንሂድ። የትግራይ ክልል መንግስት ማነው እህል ማነው ዛሬ የወጣ ዘገባ የውጭ መንግስታት እርዳታ ካላቀበሉ በቂ እርዳታ የለምና ካላቀበሉ ላቋርጥ ይችላሉ የሚል ማስፈራሪያም አለበት። የትግራይ ወታደሮች ከአፋር አልወጡም ብለው እየተናገሩ ያለበት አለ። እንደወጡ እየተነገረ ነው። እርዳታው ግን በበቂ ሁኔታ አሁንም አልሄደም። የሚሞቱት ሰዎች ቁጥር ግን እየጨመረ ነው ያለው። በተለይ ወጣ ህፃናቶች፣ አሮጊቶች፣ እናቶች እየሞቱ ነው ያለው። እኔ በተደጋጋሚ ስናገር ክፉ ናቸው ጠቅላይ ሚኒስትሩ ብየስል የሰው ልጅ በረሃብ መጉዳት ትክክል አይደለም። በተለይ ውጭ ሀገር መንግስታት የሚሰጠውን አደ ከኪስ የምታወጣው እንኳን ቢሆን አብሉ አጠጡ ነው እንጂ የሚለው አስራቡ እንዲራብ አድርጉ አይልም መጽሐፉ። የትኛው መጽሐፍ ቢታይና ክፋታቸውን ከዛ ነው የምመለከተው። ክፉ ናቸው ብየስል ጨካኝ ናቸው ብየስል እንደዛ ነው። ጭካኔው የከፋ ነው፣ ክፋቱም የከፋ ነው። አሁን እነዚህን ሰዎች ካላንበረከኩኝ ነው ዋናው ትልቁ ጥያቄ። እና በተፈለገው መጠን ይሄዳል ይመጣል ይሄዳል ይመጣል ነው እንጂ እንደተፈለገው አይሄድም። የትግራይ ክልል ያወጡት አለ እኛ ሰራዊታችን በሙሉ ከአፋር ክልል ወጥቷል የሚለው የውጭ ጉዳይ ሚኒስትሩም የመንግስት ቃል አቀባዩም ከአፋር ክልል አልወጡም እንዲያውም ከአማራም ክልል መውጣት አለባቸው የሚል አዲስ እንትን እየመጣ ነው ያለው። እና አጠር ባለ መልኩ የትግራይ ክልል ምን እንዴት ነው ጦር ሊከፍትብን ነው እያሉ ደግሞ ይላሉ። ግን ጠቅላይ ሚኒስትሩ የጦር ልብስ እየለበሱ እየዞሩ ነው ያለው በየቦታዎች የጦር ካምፕ ውስጥ እየዞሩ ናቸው። እና ማን ነው ሊጀምር ይችላል ማን ነው እንትን ሊያደርግ ይችላል የሚለው ነገር እሱንም እንደው አጠቅልል አድርገውም አንድ ሌላ ነገር ስላለኝ በተቻለ መጠን ሰዓታችን እንቆጥበው።
እኔ በመጀመሪያ ደረጃ አፋር ውስጥ ስላሉ እርዳታ አናደርስም የሚለው ነገር በመጀመሪያ በመሰረቱም ትክክል
አልነበረም።
ሰብአዊ እርዳታና ጦርነት የሌሉ ሰዎች ናቸው የሚረዱት። ወጣ አልወጣ እሱ ሁለተኛ ሌላ ጉዳይ ነው። እሱን በራስ መንገድ ትፈታውና ግን ለሰብአዊ እርዳታ መተላለፊያ ከፍተህ ሌላው ጦርነት ውስጥ የሌለበት ወገን በረሃብ መሞት የለበትም። የኛው አፋር ተይዟል አልተያዘም ስትፈልግ በጦርነት ስትፈልግ በፖለቲካዊ መፍትሄ መፍታት ሌላ ጉዳይ። ሁለቱ እኮ ድሮም የማይገናኝ ነበር። ያን ጊዜውንም ባለፈው ስናነሳ ምን ብያለሁ? ይሄ ነገር ሰበብ ከአፋርም ቢወጡም እርዳታውን በሚፈልገው መንገድ አይለቁትም። እና ሰዎች አንደኛ አንተ እንዳልከው በዚህ በረሀብ ህዝቡን አስርቦ ያው የሚመሩት ህዝብ እንታገልልሃለን የሚሉት ህዝብ ካለቀ ትርጉም ያጣል። ለምን እንደምትዋጋ ለምን መንግስት እንደምትሆን ስለዚህ በዚህ መንገድ ጨርሻ አንበረከካቸዋለሁኝ የሚል ነገር ሊኖር ይችላል። በሌላ በኩል ግን እኔ ጎልቶ የሚታየኝ እንደው ዝም ብሎ ከኢሳያስ ጋር በቀላሉ አንዴ ከኢሳያስ ጋር አንዴ በዚህ ደረጃ እየተጋባ ሰው በቀላሉ አልተፋታም። የራሱንም እድሜ ነው ያሳጥረው ኢሳያስ እና የእሱም እጅ አለበት። በፍጹም ይህንን ነገር ጠቅላይ ሚኒስትሩ ቢፈልጉ እንኳን አይፈቅድላቸው። ጋብቻውን በቀላሉ መውጣት በማይችሉበት ሁኔታ ነው የተዘፈቁበት ሰውዬው ጠቅላይ ሚኒስትሩ እና ልፍታ ቢሉት ከስልጣናቸውም ጭምር ነው የሚያፋታቸው። ስለዚህ ከዛም የመጣ ግዴታና ጫና ስላለ ሰበብ እየፈጠሩ ወጥቶ እንደ ሙልጭ ብሎ ቢወጣ አማራ ክልልም ያለው ሙልጭ ብሎ ቢወጣ ምንም ካልጨረሷቸው በስተቀር አያርፉ ወይ በሀይል ነው እርዳታ እንዲደርስ የሚደረገው። እና አልወጣም ወጣ የሚለው ነገር በመጀመሪያ ደረጃ ትርጉም የሌለው ነው። ወይ ሊሆን ወጥቻለሁ ብሏል። የሚገርም ወጥቻለሁ እንዳለ ራሱ አይደለም የወጣው ነበር መጀመሪያ ይባር አፍሪሶች ይባሩ ዘኖችም አባረ ነው ነው እንዴት ወጣላችሁ ነበር ያለው አባረው ከሆነ አሁን እንደገና ተመልሶ ነው የመጣው እንዴው እንዴት ወጣው ስለላለ ነበር መጀመሪያ አባረ ነው እንጂ ከዛ ሳምንት ሳይሞላ አልወጣም እንደገና መጣ አየ እርዳታ እንዲደርስ ነው ማለት ስለዚህ ምዕራባውያኑ ከን የሆኑ ኢትዮጵያውያንም አሁን የቲፒኤልኤፍን የኢትዮጵያ መንግስትን እና የአብይ ጉዳይ አይደለም። ሰዎች አሉ እዚህ ጋር፣ ህጻናት አሉ፣ አረጋውያን አሉ፣ ሰላማዊ ሰው አለ። አቋሙ ምንም ይሁን ምን እንደ ሰው መሰረታዊ ፍላጎቱ ተሟልቶ የመኖር መብት አለው። ማንም ሊገሰው የማይገባ ይሄ ይከበር ነው ጥያቄ እና አሁን ባለው አያያዝ ግን ይሄ ሊሆን ስለማይችል አለም አቀፍ ኮሚኒቲውም ጥሩ ሰብአዊ የሆኑ ኢትዮጵያውያንም ይሄ ህዝብ ወገናችን እንደው አሁን በዚህ አሁን በገፋነው ሁኔታ እንዴት አድርገን ለወደፊት ኖራል ነው የሚወጡ ጥያቄ ውስጥ እንዳለ ሆኖ እንደው ቢያንስ ረጅም ጊዜ አብረን ኖረናል፣ ታሪክ ተጋርተናል። ስለዚህ ሰብአዊ ፍጡርም ነው። ህይወት የምንጋራው እንስሳ እናዝንለታለን እኮ። እንስሳ ተጨፍጭፎ ሲሞት አሁን ሰውም ሲጨፈጨፍ ማየት ጀመርን እንጂ እንስሳም ተጨፍጭፎ ሲሞት ያሳዝነናል። ህይወት ስለምንጋራ ነው። ይሄ ደግሞ ሰብአዊ ፍጡርነትም ጭምር የምንጋራው መሆኑን አስበን መንግስት በማንኛውም መንገድ የፖለቲካ የራሱን ችግር በዛ መንገድ ይፍታ፣ እርዳታ ግን እንዲደርስ ማድረግ አለበት የሚለውን ጫና ማድረግ አለብን። ምዕራባውያንም ይህን እንዲገነዘቡ ማድረግ አስፈላጊ ነው።
ጦርነት ሊያወጅብን ነው ቲዲኤፍ እያሉ የመንግስት ደጋፊዎች፣ እንደውም መንግስትም ራሱ አንዳንድ የመንግስት ባለስልጣናትም ሲናገሩ ሰምቻለሁ እንጂ ሌላው በጣም የሰሞኑ ከድሮን አቅጣጫዋን ቀይራ ወደ ኦሮሚያ ክልል ገብታለች። በአዳ በርጋ አካባቢ ብዙ ሰላማዊ ሰዎች እንደተገደሉ እየተነገረ ነው ያለው። መንግስትም የድሮን ጥቃት እንደሰነዘረ ታውቋል። ግን የሰነዘረው ጥቃት ግን ሰላማዊ ሰዎች ላይ እንዳረፈና ብዙ ሰላማዊ ሰዎች እንዳረፉ ተነግሯል። የኦሮሚያ የኦሮሞ ነጻነት ሰራዊት ደግሞ ድል ቀንቶናልም እያለ ነው፣ ቦታ እያስለቀቀን ነው፣ ግን እየሸሸ ታክቲካል የሆነ እንትን እያደረግን ነው፣ ነገር ግን የመንግስት ወታደሮችን እያስጨነቅን ነው ብሎ ይላል። እና እነዚህ ነገሮችን ስትመለከታቸው እንደ ወደ ኋላ ልመልስህና እንደው ዝም ብዬ እንደ ወደ ኋላ ልመልስህና ይሄ ድርድር የሚባለው ነገር ተደራድረን እኔ በፈለግኩት ተስማሙኝ የሚባለው ነገር እንዲቀጥል ይሆናል ወይንስ ድርድር አሁን ባለፈው ሳምንት እስከ ሰሞኑም ባለፈውም ሳምንት ህብርና ሌላ ደግሞ አንድ ሌላ ፓርቲ የሽግግር መንግስት መቋቋም አለበት ብለው ወጥተው ተናግረዋል። በፊት ለፊት በቃ አገር መንግስት አገር ማስተዳደር አልቻለም ብለው ያልቻለባቸው ነጥብ በነጥብ አውጥተው አስቀምጠዋል። ከሰዎች መፈናቀል፣ የሰዎች መሞት፣ የኢትዮጵያ ድንበር 70 ኪሎ ሜትር በሱዳን መያዝን አንስተ በነገራችን ላይ ድንበር አስመላሽ ኮሚቴዎቹ የደረሱ 70 ኪሎ ሜትር ሱዳኖች ተቀምጠዋል ኢትዮጵያ ውስጥና 10 ዓመት ሙሉ ሲለፈልፉብን የነበሩ ነበሩና የት እንደደረሱ አልታወቀም። ለማንኛቸውም ወደዛም እንኳን ለመግባት ሳይሆን ምክንያታቸውን ከሰጧቸው ምክንያቶች እነዚህ ሁሉ ይዘረዝራሉና የኦሮሚያ ክልል መጨረሻው ምንድን ነው? ተመልሰን መልስ እርግጥ የሲቪል ዋር ውስጥ የእርስ በርስ ጦርነት ውስጥ እንዳለ የታወቀ ነው ግን ምንድን ነው መጨረሻው?
አሁን የኦሮሚያው ነገር የትግራዩን የሚመስል ገጽታ እያያዘ ነው። በቀደሙ የድሮን ድብደባ በርካታ ንጹሃን ያንበት አሁን የክልሉ የወረዳ የዞኑ ኮሚኒኬሽን መሰለኝ በድሮን የተመታው እንትን ነው አቡነ ግንደበረት ነው በድሮን መመታቱን አምኗል። ሰላማዊ ሰዎች አሎ
ሰማል
ሰላማዊ ሰዎች ስለመገደላቸው ግን የማውቀው ነገር የለም።
ኦኬ
ያለው እንግዲህ ሌሎች ማስረጃዎች ግን ሰላማዊ ሰዎች መገደላቸው ነው የሚያመለክቱት። በሌላ በኩል በዛው ዞን ውስጥ አዳ በርጋ ደግሞ ወደ 46 ሰዎች ተገሏል። የኦዳ ሰርቢ 15ቱን ሰዎች ስም ዝርዝር አግኝቻለሁ ብሎ አውጥቶ ነበር። እንግዲህ ይሄ ጦርነት ከትግራይም የባሰ ነው ባህሪ መንግስት ሊያሸንፈው የሚችለው ነገር አይደለም። ምክንያቱም ህዝቡም ነው እየተዋጋ ህዝቡ ከነዚህ ሰዎች ጎን ነው። አሁን ደግሞ እያደረ ጦርነቱ እየተፋፋመ ሲመጣ በፊት መንግስት ኦነግ ሸኔ ሰው ይገላል ቤት ያቃጥላል የሚለው ሁሉ እየጠራ መጣ። በጣም ከህዝቡ ጋር እየተቀራረቡ ሲመጡ ማንነታቸውን የበለጠ እያወጠ መጣ። ባለፈው ሳምንት ነግሬ ያለው እንትን አንድ ወረዳ እዚህ አምቦ ዙሪያ ያለ ወደዚህ ወደ ጭልሞ አካባቢ ያዟቸው እነዛን ኦነግነን ሸኔነን እያሉ
የሚገሉ የነበሩ
ነን እያሉ ሲያጭበረብሩ የነበሩትን ይዘው ህዝብ ፊት አቅርበው አጥያታቸውን አንድ ባንድ የቤት ገብቶ አስገድዶ እንደደፈረ የት እንደዘረፈው ላናግረው ምን እናደርጋቸው ብለው ህዝቡ ነው የጠየቁት። ህዝቡ አስተምራችሁ ልቀቋቸው አትግደማቸው ነው ያለው። እና እየተዋወቁም ስለመጡ ህዝብ ውስጥ የመግባት ደናቸው ህዝቡ የሆነ ይህንን ኃይል ደግሞ አታሸንፈው። መንግስት አሁን ግራ ስለሚገባው ሰላማዊ ሰውን ነው መጨፍጨፍ የሚጀምረው። ሰላማዊ ሰው ላይ የምትጨፈጭፈው የምትወስደው እርምጃ ደግሞ በአንድ መንግስት ሰላማዊ ሰዎች መግደል ከጀመረ ያን ቀን ነው የውሸ ቁልቁለት ጉዞውን የጀመረው እና ይወድቃል። በዚህ ላይ የሀገሪቱ ኢኮኖሚ አሁን ካለበትም የባሰ ወደ ጦርነት ፋይናንስ ማድረግ ካላል ነገር ጦርነት ፋይናንስ ማድረግ ይቻላል። ጦርነት የሚካሄድባቸው ቦታዎች ላይ ምርት የለም፣ ገበያ ልውውጥ የለም፣ የሀገሪቷም ኢኮኖሚ ነው የሚጎዳው። እና ራሱ መንግስት ራሱ ባወጀው ጦርነት የራሱ ወንበር ነው የሚሰባበረው። ለራሱም ስልጣን፣ ለሀገሪቱም ሰላም፣ ህዝቡ የተሻለ ህይወት እንዲኖር ኢኮኖሚውም እንዲያገግም ጉዳዩ የፖለቲካ ጉዳይ ነው። ወራሪ ከውጭ አይደለም የመጣው ወይም ሽፍታ አይደለም ጫካ የገባው የፖለቲካ ጥያቄ ያለኝ የሚል ሀገር ስለሆነ እስኪ ጥያቄ ምንድን ነው ብለህ የሀገራዊ ምክክር እያሉ የሚያወሩት ነገር ላይ እንደውም ማነው ኢዜማ ከሚሳተፍ ወቦ ቢሳተፍ ነው ወደ መፍትሄ የምንሄድ። ኢዜማ ጋር አለ ችግር ያለው እሱ ቤተ መንግስት ወንበር ተደግፎ ቆሟል። ምን ችግር ፈጠረ? እና የፖለቲካዊ መፍትሄ ማበጀት ነው፣ ሌላ ምንም መፍትሄ የለም። ክልሉም ይጎዳል፣ አገሪቷም ትጎዳለች።
እሺ፣
አሁን ባለው ሁኔታ እኔ በጣም የምፈራው ነገር እንደዚህ ፖላራይዝ የሆነች ሀገር ውስጥ መንግስት ከወደቀ ሳይሆን ሀገር መንግስት ከወደቀ ሁለተኛ መልሰን ሀገር አለ።
እሺ፣
እሺ፣
ይኑረው። እሺ፣ በጣም ነው የማመሰግነው። ለዛሬ ያለን ሰዓት እዚህ ላይ ተጠናቋል። በሚቀጥለው ሳምንት እንግዲህ በሰላም እንገናኛለን። መልካም የዳግማ ትንሳኤ በዓል ይሁንልህ። መልካም የራመዳ ፍቺ ይሁንላችሁ እያልኩኝ ኢድ አልፈጥር እያልኩኝ እሰናበታችኋለሁ። መልካም ሳምንት፣ ደህና ይሁንልን። Let's all the judge for the day.